ሰላም በእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ በዛሬ ምሽት ወጭታችን ከሚቀርቡት መሰናዶች መካከል
ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም ከተው ግዴታ በመሆኑ ግን እኔ በበኩሌ አልደግፍም።
ኢትዮጵያ ውስጥ መምህራን የኮቪድ-19 ክትባት ቀድሞ እንዲሰጣቸው አስገዳጅ መመሪያ ወጥቷል። የመምህራንና የጤና ባለሙያዎችን ሐሳብ በሚሽቱ እናዳምጣለን።
ኢትዮጵያ ወጣቶች ሀገር ማይኖርን ከሆነ ምንድነው ትርጉሙ የመኖራችን? ሌሎች ነገሮችን የመስራታችን መጀመሪያ ሀገር ሊኖርን ይገባል። ሀገራችንን የማስከጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው የመጀመሪያው ነገር ማለት ነው።
ትናንት ነጩ ፖስታ ወደ ነጩ ቤተ መንግስት ለተሰኘ ዘመቻ ነግረናችኋል። የዘመቻ ዋና ጸሐፊ አቶ አለማየሁ ሰይፉ ለቀሪ ጥያቄዎቻችን ዛሬ ምሽት መልሳቸውን ይሰጡናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሥ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ኤደን ገረመው።
አድማጮች ከዜናዎቹ ጋር ኤደን ገረመው ነኝ። የዩናይትድ ስቴትስ የፍትህ ሚኒስቴር በሙስና ምክንያት ገንዘባቸው የተያዘባቸው የኢኳቶሪያል ግኒ ምክትል ፕሬዝዳንት ቲኦዶሮ ኑጎኤማ አቢያንግ ማንጉን ገንዘብ እጠቀምበታለሁ ሲል አስታወቀ። ከገንዘቡ ላይም 19.25 ሚሊዮን ዶላሩ ለተባበሩት መንግስታት የክትባት ግዢ እንደሚፈጸምበትና እንዲሁም ወደ 6 ሚሊዮን ዶላር ገደማ የሚሆነው ደግሞ ለኢኳቶሪያል ግኒ የመድኃኒትና የህክምና መሳሪያዎች አቅርቦት ግዢ የሚደረግበት ይሆናል ተብሏል። የዩናይትድ ስቴትስ የፍትህ ሚኒስቴር በሰጠው ጋዜጣዊ መግለጫ አቪያንግ እንደ አውሮፓውያን አቆጣጠር በ2011 ዓ.ም በግብርናና ደን ቢሮ በነበራቸው ኃላፊነት 300 ሚሊዮን ዶላር የሚሆን ገንዘብ በጥቁር ገበያና በሙስና ያንቀሳቀሱ ሲሆን ይህም የኢኳቶሪያል ጊኒንና የዩናይትድ ስቴትስን ህግ የጣሰ መሆኑን ጠቁሟል። እንደ አውሮፓውያን አቆጣጠር በ2014 ዓ.ም በተደረሰ ስምምነት አቪያንግ በካሊፎርኒያ ግዛት ማሊቡ የሚገኘው ሰፊ ቤታቸውን ከማይክል ጃክሰን መታሰቢያዎች የተገዙ እቃዎችና ፌራሪ አውቶሞቢላቸውን በ30 ሚሊዮን ዶላር እንዲሸጡ ተገደዋል። የፍትህ ሚኒስቴሩ ጋዜጣዊ መግለጫ 10.3 ሚሊዮን ዶላሩ ለዩናይትድ ስቴትስ ለህግ ተወሰነ እንደሆነና ቀሪው ገንዘብ ግን የኢኳቶሪያል ጊኒ ህዝብን ለመደገፍ የሚለገስ ይሆናል ብሏል። አቢያንግ በተመሳሳይ በፈረንሳይ በህገ ወጥ መንገድ ቅንጡ ንብረቶችን ሲገዙ ተገኝተው የተከሰሱ ሲሆን የ3 ዓመት እስራትና የ 35 ሚሊዮን ዶላር ቅጣትም ተወስኖባቸዋል። ምንም እንኳን ሀገራቸው ኢኳቶሪያል ጊኒ በነዳጅ ሀብታም ብትሆንም 1.4 ሚሊዮን የሚሆኑ ህዝቦቿ ግን አሁንም ድረስ በድህነት ውስጥ የሚኖሩ ናቸው። በካሜሩን ዋና ከተማ ያውንዴ እንግሊዘኛ ተናጋሪ በሆነው በምዕራቡ የከተማው ክፍል በተፈጸሙ 2 ጥቃቶች 15 ወታደሮችና የብዙ ንጹሃን ዜጎች ህይወት ማለፉን የሀገሪቱ መከላከያ ሚኒስቴር ትላንት ሰኞ አስታወቀ። ሚኒስቴር መስሪያ ቤቱ በሰጠው መግለጫ ላይ ባምሲንግ በተሰኘው በሰሜን ምዕራብ የሀገሪቱ ክልል ላይ ከአምስት ቀናት በፊት ከባድ የሆነ የሽብርተኞች ቡድን ጥቃት አድርሷል። ሚኒስቴር መስሪያ ቤቱ እስካሁን ድረስ 15 ወታደሮችና ብዙ ንጹሃን ሲቪል ዜጎች መሞታቸውንም ግምት አስቀምጧል። ምዕራብ ካሜሩን ላለፉት 4 ዓመታት በጦርነት ውስጥ እያለፈች ነው። ይህ የሆነውም በአብዛኛው በፈረንሳይ ተናጋሪዎች በሚመራው ክልል ውስጥ ያሉ 2 እንግሊዘኛ ተናጋሪ ግዛቶች የመገንጠል ጥያቄ በማንሳታቸው ነው። እስካሁን ድረስም 3500 ሰዎች ሲገደሉ 700000 ሰዎች ደግሞ ቀያቸውን ጥለው ተሰደዋል። ራይት ግሩፕ የተሰኘው የሰብአዊ መብት ተቋምም የተለያዩ በደሎች በተገንጣዮችና በመንግስት ኃይሎች ተፈጽመዋል ብሏል። ዩናይትድ ስቴትስ ድሮኖቿ በአፍጋኒስታን ከሽብርተኞች ይልቅ ንጹሃን ዜጎችን እንደገደሉ ባመነች በቀናት ልዩነት ውስጥ ሽብርተኝነትን ለመዋጋት በሚል ድሮኖችን በመጠቀም በሶሪያ ላይ ጥቃት አድርሳለች። የዩናይትድ ስቴትስ ማዕከላዊ ኮማንድ ትላንት ሰኞ የአልቃይዳ ሽብርተኞች ቡድን መሪን ኢላማ ያደረገ የአየር ጥቃት በሶሪያ ኢድሊብ ተብሎ በሚጠራው አካባቢ ማድረሱን አስታውቋል። የማዕከላዊ ኮማንዱ ቃል አቀባይ የሆኑት ሉተኔት ጆሴ ሌንግሌኒ ቅድመ ምልከታዎቹ እንደሚያሳዩት ጥቃቱ ያሰብነው ሰው ላይ ያርፏል ያሉ ሲሆን አያይዞም ንጹሃን ዜጎች ላይ አደጋ መድረሱን የሚያሳዩ ምልክቶችም የሉም ብለዋል። የፔንታገን ባለስልጣናት ጥቃቱ መድረሱን ቢያረጋግጡም እስካሁን ድረስ ተጨማሪ መረጃ ግን አልሰጡም። በመጨረሻም ኮቪድ የዩናይትድ ስቴትስ ሚሲሲፒ ክፍለ ሀገር ገዢ ፕሬዝዳንት ጆ ባይደን ለፌደራሉ የመንግስት ሰራተኞች አፍና ያፍንጫ ጭንብል መጠቀምን ግዴታ ማድረጋቸው ኮሮና ቫይረስን ለመከላከል የታለመ ሳይሆን በሰራተኞቹ ላይ የተሰነዘረ ጥቃት ነው ሲሉ ነቀፌታ አሰሙ። ከነዋሪዎቹ ቁጥር አኳያ ከዩናይትድ ስቴትስ ክፍለ ሀገሮች ከፍተኛው በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር ያላት ሚሲሲፒ መሆኗን ተጠቁሟል። ሀገረ ገዢው ቴት ሪፕስ ነቀፌታውን ያሰሙት ውድለት ለሲኤንኤን የዜና ጣቢያ በሰጡት ቃል ነው። የጭንብል ግዴታው ፕሬዝዳንቱ የሚሲሲፒ ነዋሪዎች ጨምሮ ታታሪ ሰራተኛ አሜሪካውያን የኮቪድ-19 ክትባትን ከመከተብና ቤተሰባቸውን የሚመግቡበትን ስራቸውን ከማጣት አንዱ እንዲመርጡ ስለሚፈልጉ ለዚያ ብለው የሰነዘሩት ጥቃት ነው ብለዋል። ኒውዮርክ ታይምስ ባጠናቀረው መረጃ መሰረትም ሚሲሲፒ ውስጥ ከመቶ ሺህ ሰዎች ውስጥ 306 ሰው በኮቪድ ምክንያት ለህልፈት ተዳርጓል። በሌላ ዜና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ባወጣው አዲስ ጥናት በጥናቱ ከተካተቱ ኮሮና ቫይረስ ይዟቸው ከሚያውቁ 3 ሰዎች መካከል አንዱ የህመም ስሜት እስከ 2 ወር ድረስ እንደቆየባቸው መናገራቸውም ተገልጿል። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከማክሰኞ ምሽት የጋቢና ቪመር ሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ደንን ላጫጭር ዜናዎቹን እናመሰግናለን። በመከታተል ላይ ያላችሁት ጋቢና VOA ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ 3ኛው ዙር የኮቪድ ግርሻ መጀመሩን እንዲሁም በስርጭቱ መጠኑ ከፍተኛ የሆነ ዴልታ የተሰኘ ዝርያ መግባቱ ስጋት አጭሯል። በተለይም ደግሞ ይህ ቫይረስ በልዩ ሁኔታ ህጻናትን የሚያጠቃ መሆኑ ደግሞ ትምህርት ቤቶች መከፈት ጋር ተያይዞ ጥንቃቄ ሊደረግበት እንደሚገባ እየተነገረ ነው። የኢትዮጵያ ጤና ጥበቃ ሚኒስቴር አማካሪና በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና በኒውዮርክ የድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው በኢትዮጵያ ከትምህርት መከፈት ጋር ተያይዞ በመምህራን ላይ ሊኖር የሚችለውን የበሽታ ስርጭት ለመቀነስ ክትባቱ ቅድሚያ እንዲሰጣቸው አስገዳጅ መመሪያ መውጣቱን ለአሜሪካ ድምጽ አስታውቀዋል። ኤደን ገረመው በዚህ ዙሪያ አስተያየታቸውንና በአዲስ አበባ ዙሪያ ያሉ መምህራንን አስተያየት አሰባስባ ተከታዩን አሰናድታለች። ቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሃውስ ወይንም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ መልእክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህን መንገድ መምረጣችሁ ለምን ይሆን?
ያው ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክሬያለሁ።
የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሃውስ ወይንም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተ መንግስት ማድረስ 5 ሚሊዮን ደብዳቤዎችን ወደ ዩናይትድ ስቴትስ መንግስት መቀመጫ ዋይት ሃውስ ለመላክ ያለመ ዘመቻ ከሰሞኑ ተጀምሯል። በማዳመጥ ላይ ያላችሁት ስለዚህ ዘመቻ የተጠናቀረውን መሰናዶ ነው። ለነበረው የቴክኒክ ችግር አስቀድመን እንጠይቃለን። ዘመቻው አሜሪካ ኢትዮጵያ ውስጥ እየተካሄደ ባለው ጦርነት ዙሪያ ያላትን የተሳሳተ መረዳት እንድታስተካክል መጠየቅ እንደሆነ የዘመቻው ዋና ጻፊ አቶ አለማየሁ ሰይፉን ትናንት ለአሜሪካ ድምጽ ተናግረው ነበር። ለቀሪ ጥያቄዎቻችን በመቀጠል የሰጡንን መልስ እናስደምጣለን። ወደ መጀመሪያው መሰናዶ ወደ ኋላ እንመለሳለን። የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሃውስ ወይንም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ መልእክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህን መንገድ መምረጣችሁ ለምን ይሆን?
ያው ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክሬያለሁ። በዓለም አቀፍ ደረጃ አሁን መገናኛ መስመሮች እድገት ጋር ተያይዞ አሁን አንተ እንዳልከው በማህበራዊ ሚዲያዎች እና በኤሌክትሮኒክስ ሚዲያዎች ሐሳብ እየተገለጸ ያለው ነገር ግን አንደኛ የኢትዮጵያ ወጣቶች የኢትዮጵያ ህዝብ በአጠቃላይ የሆነ ኢሊት አርባን ኢሊት ላይ የተንጠለጠለ ጉዳይ እንዳልሆነ ማሳየት እንፈልጋለን። የኢትዮጵያ ጉዳይ ሙሉ ለሙሉ ከታች ከገጠር የኢትዮጵያ ቀበሌ አንስቶ ሁሉም ኢትዮጵያዊ የሚመለከት ነገር መሆኑን በዚህ ደብዳቤ ለማሳሰብ እንፈልጋለን። ምን ልፈልጌ ነው? ተደራሽነቱን በጣም በሰፊው ተደራሽ በሆነ ቁጥር ደግሞ ሁሉንም ኢትዮጵያዊ የሚመለከት ጉዳይ መሆኑን በጣም ልም ያለ ሩራል የሆነ በጣም የሆነ ልም ያለ ምንም ግንኙነት የሌለበት የገጠር አካባቢ ላይ ይሄ ደብዳቤ በአንድ ኢትዮጵያዊ ተጽፎ የዋይት ሃውስ መድረስ ይችላል። ስለዚህ በዚህ ጉዳይ ላይ በኢትዮጵያችን ላይ እየተደረገ ያለው ሀገር ለማፍረስ እየተደረገ ያለው ጫና በአጠቃላይ ሁሉንም ኢትዮጵያዊ አስከፍቷል የሚለውን በዚህ ማሳየት እንፈልጋለን። አንደኛ ስለዚህ የትዊተር የሌሎች ሶሻል ሚዲያዎችና የኤሌክትሮኒክስ መገናኛ መንገዶች የሌለው ሰው በሙሉ እንዲደርሰው እንፈልጋለን። አንደኛ ሁለተኛው ነገር ቁጥሩን እኛ በአምስት ሚሊዮን የገደብ ነው ለምንድን ነው? ከዚህ በላይ ከሆነም ደግሞ በጣም ያው የሎጂስቲክም ብዙ ነገሮች ያመጣል ብለን ነው እንጂ ኮንሰርንድ ሆኖ በዚህ ጉዳይ ላይ መሳተፍ የሚፈልገው ኢትዮጵያ በጣም ብዙ ነው። ከመቶ 10 ሚሊዮን ህዝብ ውስጥ 5 ሚሊዮን እንግዲህ ወጣት ይሄንን ደብዳቤ ከጻፈ የአሜሪካ መንግስት በሌላ በኩል እየረበሹ ያሉት ሀገሪቷን እየበጠበጡ ያሉት እናፈርሳለን የሚሉት የህዋት ኃይሎች ደግሞ በቁጥር አነጻጽሮ ውሳኔ ላይ ለመድረስ ያመቻል ብለን እናምናለን። እና በዋናነት የሁሉም የኢትዮጵያን ጉዳይ መሆኑን ማሳየት ብዛታችንን versus የኢትዮጵያን ለማፍረስ ተመከራለሁ ፈልጋለሁ ከሚለው ኃይል ጋራ ብዛታችንን ማሳየት እና እውነታችንን ሁሉም ኢትዮጵያዊ የሚመለከተው መሆኑን ለመግለጽ
ይሄ ዘመቻ በዋነኝነት ወጣቶች ላይ ያነጣጠረ እንደሆነ ተሰምቷል። ወጣቶችም ናችሁ እያንቀሳቀሳችሁ ያላችሁት በአመራርነት በዋናነት ዛሬ በጦርነት እየተናጠች ያለችው ኢትዮጵያን የሚረከብ ኃይል ነው እንግዲህ ወጣት ብለን ስናነሳ ከዲፕሎማሲ እሰጣ ገባው ይልቅ በሰላምና መረጋጋት ስራዎች ውስጥ ይሄን ኃይል ማስተማራት ማነቃቃቱ የተሻለ አይሆንም ወይ? ወይንስ መሰል ስራዎችን ለወደፊቱ የመስራት አለም አላችሁ? ለምንድን ነው በዚህኛው ስራ መጀመር የፈለጋችሁ?
የሀገራችን ጉዳይ በጣም አሳሳቢ ደረጃ ላይ በመድረሱ ነው በዚህ ስርዓት መጀመር የፈለግነው። ሀገር አልባ እናደርጋቸዋለን ተብሎ እየተዛተብን ኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን? ሌሎች ነገሮችን የመስራታችን መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው የመጀመሪያው ነገር ማለት ነው። ስለዚህ ይሄ ቡድን ሀገሩን ማፍረስ ነው ከተባለ በፈረሰ ሀገር ላይ ምንድን ነው የምንነጋገረው መጀመሪያ? ስለዚህ በፕራዮሪቲ ደረጃ ትክክል ነን ብለን እናምናለን ከዚህ አንጻር ማለት ነው። ሀገር የፈረሰባቸው ህዝቦችን ተመልክተናል በተለያዩ ዓለሞች ላይ። ሊቢያ ዲሞክራሲ ይሰጣቸዋል የተባሉ ወጣቶች ማህበራዊ ዋስትና ይሰጥ የነበረ መንግስት በሊቢያ ፈርሶ አሁን የሊቢያ ወጣት ዲሞክራሲ የለውም ማህበራዊ ዋስትና ፈጽሞ ተረስቷል ሊያስበው አይችልም ሀገር የለውም በአጠቃላይ። የትም ሀገር ቪዛ ሄዶ ማስመጣት ይችል የነበረ የሊቢያ ወጣት በአሁኑ ሰዓት የትኛውም ኤምባሲ በጣም በሰፊው እንደ አንድ ተራ ደሃ ሀገር ክብሩ ተነክቶ ነው ቪዛ ማግኘት የሚችለው። ይሄ ነገር ከነገ ወዲያ እኛ ጋር እየመጣ እያየን ከዚህ የቀደመ ነገር አለን ብለን አናምንም። ስለዚህ በፕራዮሪቲ ደረጃ ትክክል ነን እንላለን። ሌላው እንግዲህ ከዚሁ ጋር አንስተ ያነሳኸው ነገር ምን አስተባቸዋል ሌሎች ነገሮችን በተመለከተ የኢትዮጵያንም የበለጠ የሚያጠናክሩ ወጣቶችን የበለጠ እርስ በርስ የሚያግባቡ ኢትዮጵያዊነትን የሚያጋምዱ ነገሮች ላይ ወደፊትም እንሰራለን። ይሄንን በተለያዩ ሀገሪቱ አካባቢዎች ኢንክሉዲንግ ትግራይ ወጣቶች ጋራ በሰፊው የተጠናከረ ስራ እንዲሰራ እንፈልጋለን። እኛ የምናምነው አንድ የተሳሳተ ያቡድን አለ ብለን ነው የምናምነው እንጂ አጠቃላይ የኢትዮጵያ ወይም ደግሞ የሌላው ኃይል ጋራ ምንም አይነት ችግር አለ ብለን አናምንም። ሶ ወደፊት ወጣቱን በጣም ኢትዮጵያዊነትን የሚያጋምዱ ስራዎችን ለመስራት አቅደናል። አሁን በቅርቡ ይሄንኛውን ካምፔን ስንጨርስ አንድ አዲስ ላውንች የምናደርገው ካምፔን አለ። ለጊዜው እንግዲህ ይሄ ቆየና ያኔ ቦክስ ፊደርስ ገልጻለሁ።
ከመለየታችን በፊት ምን ያህል ወጣቶች በዚህ እንቅስቃሴ ውስጥ ተሳትፈዋል? እንደዚህ የሚሰባሰበው ደብዳቤ ወይም የሚሰባሰበው መልእክትስ መቼና በምን ሁኔታ ነው ለአሜሪካ ዋይት ሃውስ ቤተ መንግስት ይደርሳል ብላችሁ የምታስቡት?
አጠቃላይ እንግዲህ ይሄንን የደብዳቤ መጻፍና በፖስታ አድርጎ ወደ ማዕከል የማድረሱን ስራ እስከ መስከረም 15 በኢትዮጵያ አቆጣጠር እንጨርሳለን ብለናል። መስከረም 15 ጀምሮ በእንግዲህ የፖስታ መላኪያ መንገዶችን ተጠቅመን ለአሜሪካ መንግስት ቀጥታ እንልካለን ማለት ነው። ወጣቶች በስካሁን ባለው ሁኔታ እጅግ በጣም ሰፊ የሆነ ተሳትፎ ነው ያደረጉ ያሉት። እኛ እንደውም አስበን የነበረው የሲቪል ማህበረሰብ ድርጅቶች ውስጥ ያሉ ወጣቶች፣ ለዚህ ወጣት አደረጃጀት ውስጥ ያሉ ወጣቶች ብቻ ነበሩ ይሳተፋሉ ብለን ግምት አንስተን ወደ 5 ሚሊዮን የወሰድ ነው ማለት ነው። ነገር ግን ይገርምሃል አጥቴ በአሁኑ ሰዓት የማይደውልልን የኢትዮጵያ ህዝብ የለም። ምን እንርዳቸው ከሚለው የቢዝነስ ኮሚኒቲ ጀምሮ እያንዳንዱ በሌላ ሴክተር ውስጥ ያለ ወጣትነቱም ኢቭን ያለፈው ራሱ ምን እንዴት አድርገን ይሄን ደብዳቤ እንጻፍና እንላክ ወነታችንን በዚህ መልገሩ መግለጻችን አግባብ ነው ብሎ እጅግ በጣም ሰፊ የሆነ ሞቲቬሽን ያለውና እንቅስቃሴው በጣም ደስ የሚል ነው። ሰው ለኢትዮጵያ ያለውን ፍቅርና ክብርም በዚህ ሁኔታ አረጋግጠንበታል።
እጅግ በጣም አመሰግናለሁ አለማየሁ ሰይፉ። የነጩ ፖስት ወደ ነጩ ቤተ መንግስት የተሰኘ ሀገር አቀፍ ዘመቻ ዋና ጸሐፊ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ መሰናዶም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ንፋስ መውጫና ጋሳይ በተባሉ ከተሞች በቆዩባቸው ቀናት ንጹሃን ዜጎችን ቤት ለቤት እየዞሩ መግደላቸውን፣ ንብረት መዝረፋቸውንና መውደማቸውን ተጎጂዎች ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ያጠናቀረችው ዘገባ በመቀጠል ይሰማል።
በደቡብ ጎንደር ዞን ላይ ጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር 3 ልጆቻቸውን ይዘው ከከተማ ሸሽተው ወደ ባለዋ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት 4 በታጣቂዎች መገደላቸውን ያስረዳሉ።
እዚህ 5 ቀን ተፈጠረው ግርግር ነሳት እናጣለን ብሎ ሸሽተው እናት አባቶቻቸው እየተደው ድፍት ብለው ቀሩ። 4 ነፍሳቸው ነው የሞቱት። የልጅ አባት፣ የልጅ እህቱ ልጅ፣ የኔ አማች ያውስተ ሚስቱ ማለት ነው። 4 ሰው ነው የሞቱት። አንድ ቤት ውጭ ነው በሳይ ብለው ተደበቁበት ነው እንጀራ እየበሉ። ሰዓት አለፈ፣ ጦሩ አልፏል፣ ሰዓት አለፈ እንግዲህ ደህና ነው ብለው ወጥተው እየበሉ ነው እግድሏቸው ስራ ብለው።
በወቅቱ መንቀሳቀስ ባለመቻላቸው የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ 200 የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ።
እንዳነድ ይገልጿቸዋል ተባል ጀባችን እየሰማ ይሷ አስቀረን እንዴ ተኩስ አንድ ቀን ያደሩትና አንድ ቀን አደሩ። እኛ አልቀበርንም እነሱ ቀበሯቸው። እንደቀበሩ ስልክ ደወሉ። በነገታው ሆደደን 4 ሆነና ተሸሽገን እንደንተን ሄደን አልቀሰን ተንከባለን መጣ።
ንፋስ መውጫ ከተማ አስተዳደር ውስጥ በህዋት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል።
እንግዲህ እኛ መጀመሪያ ጦሩ ተነዶ ሲመጣ ምንድነው የት ልትሄዱ ነው ጥላቸው እና ስንላቸው ራስ ለራሩ ይያለ በሙሉ ይወጣ ሄደ። ከዛ በኋላ መጨረሻ ያወቅነው እዚ የነበረው ከባድ መሳሪያ ምድተኛ በሙሉ መሳሪያ ወጥቶ ሲሄድ አረውጡ ውጡ አሉን። ምንድነው ስንል ገብተዋል ተባን። ወጣን። ከወጣን በኋላ ግን እኛ አመልጠናል። እዚህ ሲመጡ ሲገቡ ያው እያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው እና ጠቋሚዎች ዘብ በመምጣት የታማኝ ቤት አገኘን አሉ። እዚህ የኔ ልጅ የሆነ ድርጅት አላት የምግብ ቤቱ። ከዚህ ከገቡ በኋላ አንደኛ ያለውን ቢራ ጠጡ። ያለውን ኡዞ ጂን ከጠጡ በኋላ እንዳይሰራ ፍሪጁ በ15 ጥይት ነደሉት። ገቡና የምግብ ቤቱን ይሄንን ቴሌቪዥን አወርደው ከሰከሱት። ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር ይሄን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ።
ነዋሪዎቹ የህዋት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሐሴ 5 እስከ ነሐሴ 16 ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል። ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት በአማራ ልዩ ኃይል ተፋኖና ሚኒሻ ጋር ባካሄዱት ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነ ስርዓት እየተካሄደ መሆኑን ይናገራሉ። በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ዳሳይ በተባለች ከተማ ስደርስ እንዲሁ በተመሳሳይ ከተማው ውስጥ የሐዘን ድባብ ይነበባል። በመንገድ ሳልፍ የሰማሁት የሐዘን ጉርጉሮ ወደ አንድ ቤት ጎራ እንድል አደረገኝ። ወይዘሮ መስል አባተ የ23 ዓመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህዋት ታጣቂዎች እንደተገደሉባቸው ይናገራሉ።
አንድ ገደሏቸው። አንዱ ዋርሴ አማች ነው። አንዱ የኔ ነው የባህር
የተከታይ።
ስንት አመት ነው? 18 ይሆናል። 11ኛ ክፍል አልፎ አልማርም ብሎ መንጃ ፈቃድ አውጥቶ ትምህርት ትቶ ሹፌር ሆነ። አሁን ሹፌር ምን ያስ ይችላል? ምን ያስ አዚ እንዳቋም ቁልጥሞታ ሸሽቼ ወደ ድጫ ሁሉ ታስወጥ።
ወይዘሮ ላዋይ ጥራቴ የተባሉ የአምስት ልጆች እናት ለ20 አመታት በትዳር አብሯቸው የዘለቁትን የትዳር አጋራቸውን የህዋት ታጣቂዎች እንደገደሉባቸው ይናገራሉ።
ጥይት ነው እኛ እዚህ ቦታ ይብሉን ሸሽተን ለእናታ ብንመጣሱ ከዚህ ኮለት ሞቶ ነው ያገኘውት የተመጣ ግን በጥይት ነው።
በሁለቱ ከተሞች ተገኝቼ ያነጋገርኳቸው በሐዘን ላይ የሚገኙ ቤተሰቦች ቤተሰቦቻቸውን የገደሉባቸው የህዋት ታጣቂዎች መሆናቸውን ጁንታው በማለት ያስረዳሉ። በሌላ በኩል የህዋት ቃል አቀባይ እንዲህ ባሉ በንጹሃን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብለዋል። በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ወንጀላ አጥብቀን እናስተባብላለን ብለዋል። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀረም ወርቅ ምረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህዋት ኃይል ብቻ በሚል በአንድ ቡድን የሚገለጽ አይደለም ብለዋል።
እነዚህ ሰዎች የትግራይ ወራሪ ኃይሎች ናቸው። ጥርቅም የትግራይ ኃይል ተሰባስቦ ነው ለወረራ የተሰማራው። በዚህ ወረራ እንደታዘብነውም እንደተመለከትነውም በዚያ ልክ የሚታይ እንጂ አንድ ቡድን ኃይል አድርጎ መውሰድ የሚቻል ኃይል አይደለም። አካባቢያችን ሞሮ ያገኘ ነው። ስንፋለመውም የቆየ ነው ኃይል። አጠቃላይ በዞናችን ውስጥ 9 ቀን የሚሆን አካባቢ ነው በመቆየት ትግል ያገኘ። ነገር ግን ከጦርነቱ ይልቅ የዘረፋና ሀፍት የማውደም እና ንጹሐንን የመግደል ስራ ደግሞ ሌላ ታርጌት አድርጎ የገባ ኃይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ በንብረቶቻችን ላይ በዜጎች ንብረት ላይ በመንግስት ንብረት ላይ በህብረተሰብ መጠቀሚያ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም።
በደቡብ ጎንደር ዞን ህወሓት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሃን ዜጎች መገደላቸው ንብረት ማውደማቸው ይታወሳል ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል።
ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል። በደብረ ታቦር ዩኒቨርሲቲም ተጠንተዋል። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጪ አካባቢ መስተዳድሮች ኮሚቴ ያቋቋመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ነው ያለው። የክልሉ መንግስትም ለዚሁ ተመሳሳይ ዓላማ የተቋቋመ ኮሚቴ ያቋቋመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎች የሚሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት በማህበራዊ አገልግሎት በግል ተቋማት ላይ የተከሰቱትን ውጤት ያሳይ ይሆን ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይናላይዝ ያልተደረጉ በርካታ ጉዳዮች አሉ። ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛውም አካባቢ በተለየ ሁኔታ ጉዳት ያደረሰበትም አካባቢ ይኸው ስለሆነ ገና ያልደረስንባቸው ተለቅመ ያላለቁ መረጃዎች ስላሉ
በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን በነገው ምሽት ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ዶክተርን ለቀደሙ ዘገባ እናመሰግናለን። አሁን ቀደም ብለን ያስተዋውቅነው መሰናዱ የምንሰራው
በደቡብ ጎንደር ዞን ላይጋይንት ወረዳ የንፋስ
ኢትዮጵያ ውስጥ መምህራን የኮቪድ-19 ክትባት ቀድሞ እንዲሰጣቸው አስገዳጅ መመሪያ ወጥቷል። የመምህራንና ጤና ባለሙያዎች ሐሳብ የተካተተበት መሰናዱ በመቀጠል ይሰማል።
የኮቪድ-19 ስርጭትና ዴልታ የተሰኘው ቫይረስ ስጋት ፈጥሯል። በዚህ የተነሳም የፌዴራል የጤና ሚኒስቴር ከአዲስ አበባ የትምህርት ቢሮ ጋር በመሆን መምህራን ከስራቸው አንጻር ከፍተኛ የሆነ የኮቪድ-19 ተጋላጭነት እንዳላቸው በመገንዘብ ራሳቸውንም ሆነ ቤተሰባቸውን ከበሽታው እንዲጠብቁ ለማስቻል አስገዳጅ የሆነ የኮቪድ-19 መከላከያ ክትባት እንዲወስዱ መመሪያ ወጥቷል። በዚህ ጉዳይ ላይ የፌዴራል የጤና ሚኒስቴር አማካሪ የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና የኒውዮርክ ድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬም እጅግ ተላላፊ የሚባለው የዴልታ ዝርያ ለመቋቋም የክትባቱን አስፈላጊነት በማስረዳት ለመምህራን ግዴታ ክትባቱን መስጠት የመጀመር እቅድ እንዳለ አስታውቀዋል።
በሳት ቀውስ ብቻ ሳይሆን የሌሎች አፍሪካ ሀገሮችም ይህን ሶስተኛ ማዕበላዊ እያለፉት ነው ወይም ያለፉትም አሉ። አንደኛ እንግዲህ አሁን በሁሉም ዓለም ላይ የሚጠቀሰው ለዚህ ሶስተኛው ወይም ትልቅ ተስፋፊነት አዲሱ የዴልታ ቫሪያንት የሚባለው ነው። ዴልታ ቫሪያንቱን ደግሞ ከድሮ ከነበረው ከአልፋ ከመጀመሪያ ምንድን ነው ለየት የሚያደርገው? አንድ ሰው ለብዙ ሰው ሊያስተላልፍ ይችላል። ብዙ ሰው ማለት እስከ 7-8 ሰው የሆኑ ሰዎች ላይ ሊያስተላልፍ ይችላል። ስለዚህ ይሄኛው እጥፍ ነው ማለት በዛ ላይ ብዙ ብናቀው ሰው ተይዟለው የሚተይዞም ሌላ ሲያስተላልፍ ሰው አለ እና 3-4 ሰው ውስጥ ያለ ሰው ይዞ ሊሆን ይችላል። አሁን ግን ቫይረሱ በጣም በርትቶ ከሶስት ወይም አራት ሰው ላይ ብቻ ሰው ማስተላለፍ የሚቻለው እስከ 7-8 ሰው ሊያስተላልፍ ይችላል። ስለዚህ ቁጥሩ የበዛ በዛ ምክንያት። ሌላ ደግሞ ትንሽ አስቸጋሪ ነው ደግሞ የዴልታ ቫሪያንት አዋቂዎችን ብቻ ሳይሆን ትንሽ ልጆችንም ህጻናቶችንም የሚያጠቃ በሽታ ተገኝቷል። በተለይ ደግሞ ክትባቷን በጣም ብዙ አፍሪካ ውስጥ ያለ ሰው አልተከተበም። አሁን በተለይ አዲስ አበባ ውስጥ ቫክሲኑ በደንብ ለህብረተሰቡ መስጠት ከተጀመረ እና አሁን ማን ከስሜት አመት ላይ በላይ ያለው ሰው መውሰድ ጀምሯል መስጠት ይቻላል ከተባለ በኋላ በጣም ብዙ ሰውን በተፈለገ ቁጥር እየተወሰደ አይደለም። በተለይ ደግሞ ችግሩ ትንሽ የሆኑ ትምህርት ሲጀመር እነኚህ እድሜያቸው 12 ዓመት ያልደረሱ ልጆች የሚገቡበት ቦታ በሽታው እንዲስፋፋ ይደረጋል። ቫክሲኑን መከተብ የሚችል ነው የተፈቀደለት ሰው ጠቅላላ መከተብ በጣም ትልቅ እርምጃና በጣም አስፈላጊ ነው ብዬ ማስብ። ከዛ ውጭ ደግሞ አሁን እንደ በቅርቡ እንደሰማሁት አዲስ አበባ የትምህርት ቢሮ ይመስለኛ አዲስ አበባ ውስጥ ላሉት አስተማሪዎችና የተለያዩ ትምህርቶች ለሚሰሩ ሰዎች ተጠቃና ክትባቱ ግዴታ እንዲሆን ተደርጓል። እኔ በአንድ በኩል ግዴታ እንዲደረገው የሚሉት ነገሮች በአንድ በኩል የምደግፍባቸው ሀሳቦች አሉ። ግን አሁን በተለይ እንደዚህ ቦታ ነው መሆኑ ይረዳል። ተማሪዎች ህጻናቶች እንዳይታመሙ ይረዳል።
በዚህ ዙሪያ የአሜሪካ ድምጽ የመምህራን አስተያየት ለማሰባሰብ የሞከረ ሲሆን ስማቸው እንዲገለጽ ያልፈለጉና ከ10 ዓመት በላይ በሁለተኛ ደረጃ መምህርትነት ያገለገሉ መምህርት ስራችንን ላለማጣት ብለን መከተባችን ባይቀርም
አድማጮቻችን የዚህ ዘገባ ሙሉ ክፍል በነገው ዕለት ይደመጣል። አሁን በሙዚቃ ትንሽ አረፍ እንበል። ዳዊት ወርቁ ቀጣዩ ሙዚቃ ይዘፍናል። የሙዚቃው ርዕስ ፍቅር ይሰኛል። እንደሚከተለው ይደመጣል። አብራችሁ ስላመሻችሁ በእጅጉ እናመሰግናለን። ለመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ደግሞ ንጉሱ ታምሬ እስካሁን ድረስ አብረናችሁ ነበርን። የነገሱ ይበለን። መልካም ምሽት።